ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 11 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገባ።
ያው በስምምነት መሰረት የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገብተዋል። እኛ አስተዳደርም በቦታው ላይ ያለው የተለያዩ የጸጥታ አካላት በተለይ ፖሊስ እና ሚሊሻ አካላት ስራቸው በህገ መንግስት መሰረት እያከናወኑ ነው ያለው።
የመከላከያ ሰራዊቱ ወደ አዲግራት መግባት አስመልክቶ ያነጋገርናቸውን የከተማዋን ከንቲባ አቶ ላእከ ተስፋ መስቀል ነው የሰማችሁት። የዚህን ዜና ዝርዝር በአብይ ርዕሳችን እናስደምጣችኋለን። በዛሬው ዕለት በመላው ኢትዮጵያ የጥምቀት በዓል ሲከበር ውሏል። የዚህን የሚመለከቱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። በዛሬው ዕለት የተከበረውን የጥምቀት በዓል የምታከብሩ በኢትዮጵያም ሆነ በኢትዮጵያ ውጭ ያላችሁ ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እያልኩ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ የብር ምንዛሪ አቅምን ዝቅ ልታደርግ እንደሆነ የሚሰማው መሰረተ ቢስ ነው ሲሉ የሀገሪቱ የገንዘብ ምክትል ሚኒስትር ኢዮብ ተካልኝ ማስተባበላቸውን ሮይተርስ ከጆሃንስበርግ ዘግቧል። ከለንደን የአክሲዮን ገበያ ንግዶች መካከል አንዱ የሆነው ሬፊኒቲቭ ኤከን መረጃ መሰረት ዛሬ የአንድ ዶላር ኦፊሴል ምንዛሪ 53 ብር ከ42 ሳንቲም ሲሆን በጥቁሩ ገበያ ላይ ግን እስከ 96-97 ብር መድረሱን የዜና አውታሩ ጠቁመዋል። መንግስቷ በአፍሪካ ህብረት የተደገፈውን የጆሃንስበርግ የሰላም ስምምነት ከፈረመ ወዲህ ኢትዮጵያ ከዓለም የገንዘብ ድርጅት IMF ብድር እንዲለቀቅላት እንደምትጠብቅና ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባትም እየተነገረ ነው። ትርጉም ያለውና ጉልህ የፋይናንስ ለውጥ ማድረግ የሀገራቸው የዘወትር አጀንዳ መሆኑን ምክትል ሚኒስትር ኢዮብ ተካልኝ በሰጡት ቃል አስታውሰው ይህ ግን የምንዛሪ ግሽበት ስጋትን የሚቀሰቅስ ሊሆን እንደማይገባው አሳስበዋል። በአፍሪካ ቀንድ ሀገሮች የሚከሰቱ ወረርሽኞችና ከአየር ንብረት ጋር ተያያዥ የሆኑ አጣዳፊ አደጋዎች ቁጥር በዚህ ምዕተ ዓመት ከምንጊዜውም በላይ እየጨመረ መሆኑ ተዘግቧል። ይህም አስቀድሞም 47 ሚሊዮን ሕዝብ ቸነፈር አፋፍ ላይ በሚገኝበት በዚያ ቀጣና ያለውን የጤና ቀውስ እያባባሰው መሆኑን የተገለጸው የሚበዛው የአፍሪካ ቀንድ አካባቢ በ40 ዓመታት ውስጥ ባልታየ ድርቅ የተጠቃ ሲሆን አሁንም ለአምስተኛ ጊዜ መደበኛው ዝናብ አይጥልም የሚል ስጋት አለ። በጎርፍና በግጭት የተጎዱ አካባቢዎችም አሉ። የደቡብ ምስራቋ ባይዶዋ የድርቅ ምላሽ አስተባባሪው ጄምስ ኢንዲቲያ በሰጡት ቃል እንዲህ ሲሉ አሳስበዋል።
ባይዶዋ is one of the two districts in the states that have been on high alert for likelihood of sliding.
የለየለት ቸነፈር ይከሰታል የሚል ማስጠንቀቂያ ላይ ካሉት የክፍለ ግዛቱ አካባቢዎች አንዷ ባይዶዋ ናት። በስፋት በቀጠለው ግጭት ሳቢያ ብዙ ሰው ከመኖሪያው ተፈናቅሏል። ስለ ድርቁ መቀጠል ስናወራ ዓለም ያልተረዳው ነገር ቢኖር በየዓመቱ ተመሳሳይ ቁጥር ላለው ሕዝብ መድረስ ያለብን መሆኑን ነው። በተከታታይም የማምረቻ መሳሪያዎቻቸውን ያጣሉ።
በመሆኑም ድርቅ በመጣ ቁጥር የባሰ እየደኸዩ ነው የሚሄዱት ሲሉ ነው ያሳሰቡት። በቻድ ሐይቅ አካባቢ ድርቅ፣ ጎርፍና የቻድ ሐይቅ እየደረቀ መሄዱ ግጭቱ እንዲባባስና ሕዝቡም በብዛት እንዲሰደድ እያደረገ በመሆኑ የተሻለ መላ ሊፈለግለት ይገባል ሲል ዛሬ የወጣ አንድ አዲስ ሪፖርት አሳሰበ። ሬፊጂስ ኢንተርናሽናል የተባለ አንድ የሰብአዊ መብት ድርጅት ባወጣው ሪፖርት በሚቀጥለው ሳምንት ኒጀር ዋና ከተማ ኒያሜ ላይ የቻድ ሐይቅ ሸለቆን ጉዳይ በተመለከተ የሚከፈተው ከፍተኛ ዓለም አቀፍ ጉባኤ አብይ ትኩረቱ ሊያደርገው እንደሚገባ አሳስቧል። በቀጣናው በጠቅላላ በአየር ሁኔታው እየተበላሸ መሄድ የተነሳ የተፈጥሮ ሀብት በመመናመኑ ውጥረቱ እየተባባሰ መሆኑን ያወሳው ይህ ሪፖርት ብዙ ሰው ቀየውን እየጣለ እየተሰደደ ነው ብሏል። 3 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል ያለው አዲሱ ሪፖርት 11 ሚሊዮን ሰው ሰብአዊ እርዳታ ጠባቂ መሆኑን የገለጸው በተባበሩት መንግስታት የተፈጥሮ አካባቢ ጉዳይ ቢሮ መሰረት የቻድ ሐይቅ በ60 ዓመታት ውስጥ ባልታየ ደረጃ 90% መድረቁን ያመለከተው የሬፊጂ ኢንተርናሽናል ሪፖርት ለዚህ ዋናው ምክንያት የአየር ንብረት ለውጥ መሆኑን ነው የጠቆመው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩክሬን ወታደሮቼ በሰራዊትም በጦር መሳሪያም በይበልጥ ከታጠቀው የሩሲያ ኃይል ጋር ለመዋጋት ይችሉ ዘንድ ምዕራባውያን አጋሮቿን ታንክ እንዲልኩላት ተማጽኖ አሰማች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባና የመከላከያ ሚኒስትሩ ኦሌክሲ ሬዝኒኮቭ ባወጡት የጋራ መግለጫ የሀገራቸውን የመከላከያ ኃይሎች ለማጠናከር እርዳታ የሰጡትን 50 ሀገሮች አመስግነዋል። ብሪታንያ ቻለንጀር 2 የተባሉትን ታንኮች ልትልክ በመሆኗ ሚኒስትሮቹ አመስግነዋል። የጀርመን ሌፐርድ ወይም ነብሮ ታንኮች ያሏቸው ሀገሮች እንዲልኩላቸው ተማጽኖ አቅርበዋል። ጀርመን በበኩሏ ዩናይትድ ስቴትስ አብራምስ የተባሉትን ታንኮቿን ለዩክሬን ለመላክ የምትስማማ ከሆነ እኛም ሌፐርድ 2 ታንኮች እንዲላኩ እንፈቅዳለን ማለቷን የዩናይትድ ስቴትስ እና የጀርመን ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ወደ ጀርመን ተጉዘዋል። ከጀርመን አቻቸው ቦሪስ ፒስቶሪየስ ጋር የሚነጋገሩ ሲሆን ነገ አርብ ደግሞ በዩናይትድ ስቴትስ የሚመራውን የዩክሬን መከላከያ ድጋፍ ትብብር ቡድን ስብሰባ ይከፍታሉ። ዩናይትድ ስቴትስ ብረት ለበስ ተሽከርካሪዎችን ጨምሮ ከ2 ቢሊዮን ዶላር በላይ የሚገመት አዲስ የጦር መሳሪያ ድጋፍ እንደምትልክ ይፋ ታደርጋለች ተብሎም ይጠበቃል። አብራምስ ታንኮችን ግን አይጨምርም። ይህ በዚህ እንዳለ የአውሮፓ ምክር ቤት ፕሬዝደንት ሻርል ሚሼል ከዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ እና ከሌሎችም ባለስልጣናት ጋር ለመወያየት ዛሬ ወደ ኪቭ እንደሚጓዙ አስታውቀዋል። የአውሮፓ ፓርላማ የኢራን አብዮታዊ ዘብን በአሸባሪ ቡድንነት በመፈረጅ ድምፁን የሰጠ ሲሆን ኢራን እርምጃውን አውግዛዋለች። የኢራን የውጭ ጉዳይ ሚኒስትር ሆሴን አሚር አብዶሊሃን ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ጋር በስልክ የተነጋገሩ ሲሆን የአውሮፓ ፓርላማ የወሰደውን እርምጃ አጥብቀው ማውገዛቸውን የሚኒስቴር መስሪያ ቤታቸው አስታውቋል። የአውሮፓ ፓርላማ የኢራን አብዮታዊ ዘብ ተቃዋሚ ሰልፈኞች ላይ ጥቃት ማድረሱና ዩክሬን ለሚገኙ የሩሲያ ኃይሎች ድሮኖች መስጠቱን በማውገዝ አሳሪ ያልሆነ ውሳኔውን ያስተላለፈው ትናንት ረቡዕ ነው። ዛሬ ኢራቅ ውስጥ የሰላጤው ሀገሮች የእግር ኳስ ዋንጫ ግጥሚያ ከመጀመሩ አስቀድሞ ስቴዲየሙ ደጃፍ ላይ በተፈጠረ ግፊያና መረጋገጥ የአንድ ሰው ሕይወት ሲያልፍ በርካታ ሰዎች መጎዳታቸውን የሐኪም ቤትና የጸጥታ ምንጮች አስታውቀዋል። ለረጅም ጊዜ ዓለም አቀፍ የእግር ኳስ ግጥሚያዎችን እንዳታስተናግድ ታግዳ የኖረችው ኢራቅ ገጽታዋን ለማደስ ጓግታ ነበር። ከዛሬው አደጋም በፊት ታዲያ በነበሩ የዝግጅት አደረጃጀት ግድፈቶች ይቅርታ መጠየቋ ታውቋል። በትልቋ የደቡባዊ ኢራቅ ከተማ ባስራ በሚገኘው የእግር ኳስ ስቴዲየም ማታ 1 ሰዓት ላይ በኢራቅ እና በኦማን መካከል የሚካሄደውን ግጥሚያ ለመመልከት በሺዎች የተቆጠሩ መግቢያ ቲኬት ያልያዙ ሰዎች የእግር ኳስ ሜዳው ፊት ለፊት ከሌሊት ጀምረው ተኮልኩለው እንደነበረ ነው የተገለጸው። የእስራኤል ወታደሮች ዌስት ባንክ ውስጥ ዛሬ ባካሄዱት ወረራ 2 ፍልስጤማውያንን ተኩሰው ገድለዋል ሲሉ የፍልስጤም ባለስልጣናት ተናገሩ። ጃዋድ ባዋክናና አድሃም ጃባሪን ምዕራባዊዋ የዌስት ባንክ ከተማ ጂኒን ውስጥ ተተኩሶባቸው እንደተገደሉ የፍልስጤም የጤና ሚኒስቴር አመልክቷል። ባዋክና መምህር እንደነበረ የፍልስጤም አስተዳደር የዜና ወኪል ዋፋ አስታውቋል። ታጣቂው የአላቅሳ ሰማዕታት ብርጌድ በበኩሉ ጃባሪን ተዋጊው እንደነበረ ነው የገለጸው። የእስራኤል የጦር ሰራዊት በወታደሮቹ ተገድለዋል ስለተባሉት 2 ሰዎች ጉዳይ አስተያየት አልሰጠም። በመጨረሻም የኒውዚላንድ ጠቅላይ ሚኒስትር ስልጣናቸውን እንደሚለቁ አስታውቀዋል። ጠቅላይ ሚኒስትር ጃሲንዳ አርደርን ዛሬ በድንገት በሰጡት የሚያስደነግጥ መግለጫ ከአሁን ወዲያ በመሪነት ለመዝለቅ አቅሙ የለኝም ነው ያሉት። ግፋቢል እስከ ቀጣዩ የካቲት መጀመሪያ ብቆይ ነው እንጂ እለቃለሁ ሲሉ አስታውቀዋል። በድጋሚ ለመመረጥ ፍላጎት እንደሌላቸውም ተናግረዋል። አርደርን እንባ እየተናነቃቸው በጠቅላይ ሚኒስትርነት ያሳለፉት የአምስት ዓመት ተኩል ጊዜ ከባድ እንደነበረ ገልጸው ሰው ነኝና መልቀቅ አለብኝ ብለዋል። የ42 ዓመቷ አርደን ፖለቲከኞችን ብንሆን ሰውነን የቻልነውን ያህል እንሰጣለን፣ ከዚያ በኋላ ይበቃል፣ አሁን እኔም ይበቃኛል ነው ያሉት። ገዢው የኒውዚላንድ ሌበር ፓርቲ የፊታችን እሁድ አዲስ መሪውን ይመርጣል። አዲሱ መሪ በጥቅምት ወር እስከሚካሄደው ጠቅላላ ምርጫ ድረስ በጠቅላይ ሚኒስትርነት እየመራ ይቆያል። አርደን ስልጣኔን የምለቀው ስራው ስለከበደኝ ሳይሆን የተሻለ ስራ ሊሰራ የሚችል ሰው ይኖር ይሆናል ብዬ ስላመንኩ ነው ማለታቸው ተጠቅሷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 11 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም እንድትቆዩን አብራችሁን እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ መከላከያ ሰራዊት ወደ አዲግራት ገባ። የኢትዮጵያ መከላከያ ሰራዊት በሰላም ስምምነቱ መሰረት ማክሰኞ ዕለት አዲግራት ከተማ መግባቱንና ጦርነቱ ከመጀመሩ በፊት ይጠቀምበት ወደ ነበረው ወታደራዊ ካምፕ መስፈሩን የከተማዋ ከንቲባ አቶ ላእከ ተስፋ መስቀል ለአሜሪካ ድምጽ ገለጹ። የአሜሪካ ድምጽ ያነጋገራቸው የከተማዋ ነዋሪዎች በበኩላቸው በሰላም ስምምነቱ በመደረጉና ስምምነቱ ላይ ከላይ ካሉ ባለስልጣናት ጭምር ያካሄዱ የኢትዮጵያ መከላከያ ሰራዊት ወደ ከተማው ሲገባ ምንም ስጋት እንዳላደረባቸው ገልጸው፣ ነገር ግን የኤርትራ ሰራዊት በከተማዋ ቅርብ ርቀት ላይ መኖሩ በከፍተኛ ሁኔታ እንደሚያሰጋቸው ተናግረዋል። ሙሉጌታ ጽባ ዝርዝር አለው።
የአድግራት ከተማ ከንቲባ አቶ ለአከ ተስፋ መስቀል ለአሜሪካ ድምፅ እንደገለጹት በሰላም ስምምነቱ መሰረት የኢትዮጵያ መከላከያ ሰራዊት አባላት ማክሰኞ ጥር 9 2015 ዓ.ም ወደ አድግራት ከተማ ገብተዋል። ሰራዊቱ ከአሁን በፊት ይጠቀምበት በነበረው ወታደራዊ ካምፕም ይገኛል ብለዋል።
ያው በስምምነቱ መሰረት የኢትዮጵያ መከላከያ ሰራዊት ወደ አድግራት ገብተዋል። እኛ አስተዳደርም በቦታው ላይ ያለው የተለያዩ የጸጥታ አካላት በተለይ ፖሊስ እና ሚሊሻ አካላትም ስራዎቻቸው ህገ መንግስት መሰረት እያከናወኑ ነው ያለ። እንደምናውቀው የደረሰው ሰፋፊ በደሎች በውስጡ አሙቀ ይዞ ለሰላም ያለው ቁርጠኝነት እያሳየ ነው ያለው። ግን በህብረተሰቡ ውስጥ የተለያዩ ስጋቶች አሉ። እስካሁን ጉዳት እንዳይደርስበት የሻዕቢያ ሰራዊትም በአካባቢያችን በአጭር ኪሎ ሜትር ርቀት ነው ያለው። እሱ አለመውጣቱም ህብረተሰቡ ጥያቄ እያረፈ ነው ያለው።
የከተማው አስተዳደር ስራው መቀጠሉ የተናገሩት ከንቲባው የአካባቢው የጸጥታ አካላትም የከተማዋ ጸጥታ መቆጣጠር ቀጥለዋል ብለዋል። የአድግራት ከተማ ነዋሪ የሆነው ሀፍቶም ተስፋ እየተባለ በበኩሉም ከዛላምበሳ አቅጣጫ መከላከያ ሰራዊት እየገባ ማየቱና አሁንም በከተማዋ አሉ ሲል ተናግሯል።
በዛላምበሳ ነው የመጡት፣ አዲግራት ገብተዋል። አሁን ሌላ በአድዋ በኩል የነበረ ሰራዊትም ገብተዋል። ብዙ ምንም ስራውን እየሰራ ነው ያው እንደተለመደው።
ሌላ የከተማዋ ነዋሪ ወይዘሮ ትዕግስት ታምራት የኢትዮጵያ መከላከያ ወደ አድግራት እንደሚገቡ እየሰማን ነበር ብለው በሚሰሩበት ሱቅ እያሉ ሲገቡ ማየታቸው ተናግረው ከተማዋ በመደበኛ እንቅስቃሴ ትገኛለች ብለዋል።
ስራ ቦታ ነበርኩኝ። ስራ ቦታ የአስፋልት ዳር ነው። ሰራሁኝ እያለ በሰልፍ ሲገቡ ነው ያየሁት። ይገባሉ እየተባለ ነበር ነው እኔ ዝም ብዬ እየሰራሁኝ ነበርና ቀና ብዬ ሳያቸው እያለፉ ነው የኢትዮጵያ ባንዲራ ምናምን አይቼ በዛ ሳያቸው እነሱ ናቸው እና ዝም ሰጥ ብለው እያለፉ ነበር። በሰልፍ ስጋት የለንም ዝም ብሎ እነሱም በስነ ስርዓት እያለፉ ነበር። እኛም ያው አውቀን ስለነበር ስንሰማ ስለነበረ ያው ከላይ ወይም በመንግስት ደረጃም ያው እርቅ ስለወረደ ብለን ስለምናስብ አልሰጋንም።
የኤርትራ ኃይሎች ከከተማዋ ቅርብ ርቀት ነው የሚገኙት ያሉት ወይዘሮ ትዕግስቴ፣ በዚህም ስጋት ስላለን ወደ ድንበራቸው መመለስ አለባቸው ብለዋል።
በጣም ስጋት አለን። በቃ እንቅልፍ የለንም። በጣም ነው የምንሰጋው። ምክንያቱም እዚህ ቅርብ ነው ያለው። ወደ ቦታው መመለስ አለበት። ወደ ሀገሩ ወደ ቦታው መሄድ አለበት። የሰው ሀገር ነው ተቀምጦ ያለው። ብዙ ግፍ ሰርተዋል። በጣም ልጆች ሳይቀሩ ህፃኖች ሳይቀሩ በጣም ነው በቃ የኤርትራ ሰራዊት ሲነሳ በጣም ነው ደነግጡ የሚፈሩ። በአስቸኳይ መውጣት አለባቸው። ሰውም ተረጋግቶ እንዲሰራ ኑሮ እንዲኖር በሰላም ልጆችም እንዲማሩ ሰውን ሰርቶ እንዲበላ መውጣት አለበት። በኢትዮጵያ መንግስትም የሆነ ነገር ማድረግ አለበት።
አቶ ገብረ ኢየሱስ ገብረ የተባሉ የከተማዋ ነዋሪ በበኩላቸው ከቀናት በፊት የትግራይ ኃይሎች ከአካባቢው ለቀው እንደወጡ ተናግረው በአድግራት ህዝቡ መደበኛ ስራው እያከናወነ ይገኛል በማለትም ገልጸዋል።
ማንም ማይሰራው ትግራይ ሀደ ተወር ግብ የለን
የሆነ የሚንቀሳቀስ የትግራይ ሰራዊት የለም። ህዝብ ግን ከጫፍ እስከ ጫፍ ሞልቶ ወጣትም ይሁን ሁሉም ህዝብ ወጥቶ ስርዓቱ ጠብቆ እያያቸው ነው። እንደዛ ነው ያለው ነው ያሉት። የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጄሪያ ፕሬዚደንት ኦሊሰገን ኦባሳንጆ ለፋይናንሻል ታይምስ በሰጡት ቃል በትግራይ በተካሄደው ጦርነት 600 ሺህ የሚሆኑ ሰዎች መሞታቸው ገልጸዋል። አሁን የተኩስ ድምፅ ቆሟል፣ ወደኋላ ወደማይመለስበት ደረጃም ደርሷል ያሉት አደራዳሪው የኤርትራ ኃይሎች ከትግራይ መውጣት ጀምሯል ብለው በአሁኑ ጊዜ በድንበር ላይ ነው ያሉት ሲሉ ገልጸዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት፣ ሀሳባቸው በፍጹም አልቀየሩም ብለው የአፍሪካ ህብረት የሰላም ስምምነት ትግበራ የሚከታተል ቡድንም እነሱ ወዳሉበት አልተጠጋም ብለዋል። እንዲህ አይነት ሀሳብ ከመገለጹ በፊት አጣሪዎቹ ወደዛ ሂደው መጀመሪያ ስራቸውን ይስሩ ሲሉ ነው የገለጹት። በሌላ በኩል የአማራ ኃይሎች ባለፈው ሳምንት ከሽረ እንዳስላሴና አካባቢዋ መውጣታቸው የኢትዮጵያ መከላከያ ሰራዊት መግለጹ ይታወቃል። የኢትዮጵያ መከላከያ ሰራዊት ወደ አድግራት ከተማ መግባቱ አስመልክቶ ከትግራይ ክልል አመራሮች ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዲሁም ይህ ዘገባ እስከተጠናቀረበት ሰዓት የኢትዮጵያ መከላከያ ሰራዊት ስለ ጉዳዩ ያለው ነገር የለም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
አድማጮች፣ የኤርትራ መንግስት በተደጋጋሚ እየተወነጀለ በሚገኝበት ከትግራይ ክልል ሙሉ ለሙሉ ለቆ የመውጣት ጉዳይ ላይ እስካሁን ያለው ነገር የለም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የሀላባ ዞን ነዋሪዎች በዞኑ ተስፋፍቷል፣ መንግስት አጣርቶ አስቸኳይ እርምጃ ይውሰድ ሲሉ ያቀረቡትን የሙስና ወንጀል የዞኑ አስተዳደር አጣጥሏል። የዞኑ ዋና አስተዳዳሪ ዶክተር መሐመድ ዘይኑ የፈጸምነው ብልሹ አሰራርና የሙስና ወንጀል ካለ ተመርምሮ ከተረጋገጠ ለመጠየቅ ዝግጁ ነን ብለዋል። ባልተረጋገጠ አሉባልታ የዞኑን ባለስልጣናት ስም ማጥፋት ግን አይቻልም ሲሉም አስጠንቅቀዋል። ከዚህ በፊት በፈጸሙት ወንጀል እንጂ ሰልፍ ስላደረጉና ጥቆማ ስለሰጡ የታሰረ ሰው የለም ሲሉም ተናግረዋል። የዞኑ ነዋሪዎች በዞኑ ተንሰራፍቷል ያሉትን የሙስና ወንጀል መንግስት መርምሮ በአስቸኳይ እርምጃ ይውሰድ ሲሉ ተቃውሟቸውን ለክልሉ ባለስልጣናት በሰላማዊ ሰልፍ መግለጻቸውን ከትላንት ወዲያ መዘገባችን ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል።
የሀላባ ዞን ነዋሪ መሆናቸውን የተናገሩ ግለሰቦች በዞኑ የከተማ መሬት ብዝበዛ በዝቷል፣ የመንግስትና የቀበሌ ቤቶች በግለሰቦች ስም ይዘዋወራል፣ የመንግስትና የህዝብ ሀብት ለግል ጥቅም ይውላሉ የሚሉና የፍትሐዊ አሰራር ሰፍኗል ሲሉ ነው የዞኑን ባለስልጣናት የሚከሱት።
መንግስት ቤቶች 968 ቤት ነበረ የዛሬ 3 እና 4 ዓመት፣ አሁን 370 ነው ያለው። ይህንን ቤቱን አፍርሶ ያለ ክልል ስልጣን በራሳቸው ስልጣን አከፋፍለው በዘመዳቸው በጥቅም በባለ ሀብቱ አከፋፍለው ይገኛሉ።
ስልጣን በዞኑ ለግል ጥቅም ይውላል ነው የሚሉት አቶ ራማቶም።
ሌብነት፣ ብልሹ አሰራሮች ተንሰራፍተው ሲገኙ አቤቱታ ልናቀርብና ጥቆማ ለማስጣት ነው ልንመጣ ቻልነው። ሙስና ሲባል ሀላባ ላይ ሀላባ ዞን ላይ ስልጣን የሚከፋፈለው በጎሳ ነው። አሁን ያሉ አመራሮች የፊት አመራሮች ዞኑ የፊት አመራሮች ከተወሰኑ ተከግብር አባሮቹ ጋር ሆነው ስልጣኑን በአንድ በኩል ጉሳ በአንድ በኩል በጥቅም ለምሳሌ ጥቅም ስንል አንድ የተማረ አካል ህጋዊ ዶክመንት ይዞ ከመጣ ከአንድ ሰው እንደ የየስራ መጠኑ ከ20,000 እስከ 60,000 ይጠየቃል ሙስና።
የዞኑ ዋና አስተዳዳሪ ዶክተር መሐመድ ኑርዬ ክሱን እንደማይቀበሉ የሚገልጹት ከሳሾችን በመቃወም ነው።
እነዚህ ሰዎች ወደ እናንተም እንደሄዱ ይታወቃል። አንዳንድ የክልል መስሪያ ቤቶችም ጭምር ሄደዋል። በመጀመሪያ ደረጃ እነዚህ ሰዎች ምንድን ናቸው እነማን ናቸው የሚለው ነገር በጣም ወሳኝ ነጥብ ነው። እነዚህ ሰዎች ከዚህ በፊት በዞኑ ባሉ መዋቅሮች ውስጥ በአመራርነት ሲሰሩ የቆዩ ናቸው። ስራ ዘመናቸው ደግሞ በርካታ የመልካም አስተዳደር ችግሮችን ሲፈጥሩ የነበሩ ሰዎች ናቸው። በስራ በነበሩ ሰዓትም መልካም ስምም ዝናም ያልነበራቸው ሰዎች ናቸው። አሁን ላይ እንደውም በሌላ ወንጀል ተጠርጥረው ሲከሰሱ የነበሩ አላባ ላይ ችግር አለ፣ ሙስና አለ፣ ዝርፊያ አለ በሚል ነው እንግዲህ አስተባብሮ የተወሰኑ ሰዎችን ይዞ የሄደው እና አንደኛ ግለሰቦቹ መታወቅ ስላለባቸው ነው።
የዞኑ ነዋሪዎች በዞኑ አለ ሲሉ ያቀረቡትን የሙስና ወንጀል አሉባልታ ነው ሲሉ ማጣጥሏል።
በዞናችን ደግሞ እነሱ አለ የሚሉት ችግር የሌለ ችግር ነው። ችግር አለኝ ይባልም ከሆነ ደግሞ መንግስት እንደ ሀገር ጸረ ሙስና ትግል ላይ ገብቶ ብሔራዊ ኮሚቴ አቋቁሞ በየክልሉ ኮሚቴ አቋቁሞ በዞን ደረጃም እንደዚህ ኮሚቴ ተቋቁሞ በዚህ መልኩ የሚጠረጠሩ ግለሰቦች፣ ቡድኖች ምርመራ ላይ ያሉበት ሁኔታ ነው ያለው እና የጥቆማ ስርዓትም ከሆነ በዚህ መልኩ ሊሆን አይችልም።
በዞኑ ኃላፊነት ላይ ያለን ኃላፊዎችም ሆነ ተቋማት ያጠፋነው ጥፋት ካለ ተመርምሮ በማስረጃ ተደግፎ ከመጣ የማንጠየቅበት ሁኔታና ምክንያትም የለም ሲሉ ተናግሯል።
እዚህ ችግር ውስጥ ያሉ ግለሰቦች ሊኖሩ ይችላሉ፣ ተቋማት ሊኖሩ ይችላሉ። እሱ ደግሞ በራሱ መንገድ ይሄዳል ማለት ነው። ምርመራ መደረግ ያለበት ግለሰብ ካለ ምርመራ ማድረግ ነው። መጣራት ያለበት ተቋም ካለ ተቋም ማጣራት ይቻላል። እና እኔ እየደመደምኩ አይደለም። እነሱ በሚሉት ልክኝ ችግር የለም። አለ የሚባል ሰነድ ካለ ኤኒ ሰነድ ማለት ነው፣ እኛ ያጠፋነው ሰነድ ካለ የሚመለከተው አካል አጣርቶ በእኔም ላይ ሊሆን ይችላል፣ በሌሎች አመራሮች ሊሆን ይችላል፣ ባጠፉ ተቋማት ላይ የፈለገውን እርምጃ መውሰድ ይችላል። እኛ ግን ይሄ መሆን የለበትም ነው፣ በዚህ መልኩ አይደለም መሆን ያለበት።
ሰልፈኞቹ ወይም ቅሬታ አቅራቢዎቹ በዞኑ ተፈጽሟል ያሉትን የምዝበራ ወንጀሎችን ያረጋግጣሉ ያሏቸውን የበዙ ሰነዶችን ለደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ማስገባታቸውን ገልጿል። ቅጂያቸውንም ለአሜሪካ ድምፅ ልከዋል። አብዛኞቹ ሰነዶች በመሬት ላይ ተፈጸመ ያሏቸውን የምዝበራ ወንጀሎችን የሚገልጹ ናቸው። በሀላባ ቁሊቶ ከተማ ከሊዝ አዋጅና መመሪያ ውጭ የተሰጡ መሬቶች ዝርዝር እንዲሁም የደቡብ ክልል ከተማ ልማትና ኮንስትራክሽን ቢሮ ከሀላባ ዞን ኮንስትራክሽን መምሪያ ጋር የተጻጻፏቸው ደብዳቤዎችና የአጣሪ ኮሚቴ ግምገማ ሪፖርት ይገኙባቸዋል። የመሬት ጉዳይ ህጋዊነትን የጎደላቸው በመሆናቸው ዞኑ አስቸኳይ የማስተካከያ እርምጃ እንዲወስድ የሚጠይቅ ደብዳቤ እንደሚገኙባቸውም ለማወቅ ተችሏል። በሰሜኑ ጦርነት ወቅትም ለድጋፍ ተብሎ የተሰበሰበው ሀብት ተመዝብሯል ሲሉም አቶ ብርሃኑ ተናግሯል።
የመጀመሪያ ጥያቄያችን ይህን መንግስት ወርዶ እንዳይል ሙሉ በሙሉ እንዳይልን ነው፣ ይመርመርልን። ያቀረብነው ደግሞ ጥያቄውን ቀጥታ ክልሉ ርዕሰ መስተዳድር ጽህፈት ቤት ገብተናል። ፓርቲ ጽህፈት ቤት ሄደናል። አጋጣሚ ያላገኘ ናቸውም። ከዛ በኋላ ጸረ ሙስና የተቋቋመ ማህበር አለ። ከነዛ አካል ጋር ተገናኝተናል።
የሙስና ወንጀልን ለሚመለከታቸው አካላት በመጠቆማቸው የታሰሩ መኖራቸውና ሰልፋቸውን ሳያጠናቅቁ በፖሊስ መበተናቸውን ተናግሯል። የሙስና ወንጀል የጠቆመና ሰልፍ አድርገው የዞኑን መንግስት አሰራር የተቃወሙ ሰዎች ታስሯል መባላቸውንም ዶክተር መሐመድ አይቀበሉትም።
እንደዚህ አይነት ነገር እንግዲህ የሄዱትን ሰዎች በአካልም አግኝታችሁ ሊሆን ይችላል። እኛ ቅድም እንዳልኩ ሊቀመንበር ያልኩ ሰውዬ እሱ መርቷቸው የሄደው ሰውዬ መጀመሪያ ፍርድ ቤት ላይ ጉዳዩ አለ። ተከሶም የነበረ ገንዘብም እየመለሰ የነበረ አሁን ይሄን ግርግር ፈጥሮ በዚህ ሽፋን ውስጥ እሱ ለመደበቅ ነው የፈለገው። መጀመሪያው የእሱ አጀንዳ ይሄ ነው። ታስሯል ከተባለም እሱ ሰሞኑን ታስሯል የሚባል ነገር ሰምቻለሁ፣ ግን ከዚህ ጉዳይ ጋር በተያያዘ አይደለም። መጀመሪያም እኮ ታስሮ እየከፈለ የነበረ ሰው ነው።
በዞኑ ባለስልጣናት ላይ ከቀረቡ የሙስና ውንጀላዎች ውስጥ ዋናዎቹ የመሬት ብዝበዛ፣ የቀበሌ ቤቶችን ለግለሰቦች ማስተላለፍና ጉቦ ሲሆኑ እነዚህ ነገሮች በውል የሚታወቁ ተቆጥሮ የሚደረስባቸው ስለሆነም የሚመለከተው አካል መመርመር ይችላል የሚል መልስም ሰጥተዋል።
የቀበሌ ቤቶችን በሚመለከት አንደኛ የቀረበው አሃዝ ራሱ ትክክል አይደለም። በከተማው ያለው የቀበሌ ቤቶች ቁጥር ማለት ነው፣ እሱንም አያውቁትም። በአሰራር መሰረት አንድም የቀበሌ ቤት ለግል የዞራ ካለ ያዞረውን መጠየቅ ነው። እኛ ግን ባለን መረጃ የቀበሌ ቤት ለመልሶ ማልማት እየተጠቀምን ነው። ቀበሌ ቤት የሚኖሩ ሰዎች ሌላ ቦታ ላይ መኖሪያ ይዘጋጅላቸውና ቦታው መሀል ከተማ ከሆነ መልሶ ይለማል፣ ህንፃ ይገነባል፣ ሌሎች አገልግሎት ተቋማት ይገነባሉ። ይሄ ደግሞ ምንም አይነት የአሰራር ክፍተት የሌለበት በህጉ በመመሪያው እስከ ክልል ድረስ ሄዶ ጸድቆ ምትክ ቦታ የሚሰጣቸውን ከሆነ ታይቶ በዛ መልኩ የተሰራ ስራ ነው። ከዚህ አኳያ አንድም የቀበሌ ቤት ህገወጥ በሆነ መንገድ ሌላም የተላለፈ የለም። በኢንቨስትመንት ስምም የተመዘበረ ሀብትም አንድም የለም። ሁለተኛው ግለሰቦች ቤት ሰርቷል ከተባለ እንግዲህ ቤት አትስራ አይባልም። ቅድም ያነሳው ሀሳብ በጣም ገዢ ነው። የግለሰቦች የገቢ ሁኔታ መታየት አለበት። ግን የሀብት ምንጩ ምንድን ነው የሚለው ነገር ይመርመር፣ ይታወቅ። ምንም ችግር የለው። ቤት መሰራቱ ብቻ ሳይሆን ይህ ሰው እንዴት ሰራ የሚለው ነገር ይመርመር። ማንኛውም ሰው ማለት ነው ከየት መጣው ተብሎ ይፈተሽ። ምን ገንዘብ በላ፣ በየትኛው ስርዓት እንደዚህ ያደረገ የሚለው ነገር በደንብ መታየት ያለበት ነው።
ነዋሪዎቹ አቤቱታቸውን ለክልል ርዕሰ መስተዳድር ቢሮና ለክልል ስነ ምግባርና ጸረ ሙስና ኮሚሽን ያቀረቡ ሲሆን የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አቤቱታቸውን መቀበሉና ምርመራውን እንደሚቀጥል ከትላንት ወዲያ ለቪኦኤ አስታውቋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዴዎስ ሐዋሳም።
በተከታይ የምናልፈው በዛሬው ዕለት የተከበረውን የጥምቀት በዓል ወደሚቃኙ ዘገባዎች ይሆናል። ከአዲስ አበባ ስንጀምር መጪው ጊዜ በይቅርታና በእርቅ ሁሉንም ወደ ነበረበት የምንመልስበት እንዲሁም ሰላማችንንና አንድነታችንን በፍትህና በእኩልነት የምንገነባበት ሊሆን ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ዛሬ አዲስ አበባ በተከበረው የጥምቀት ክብረ በዓል ላይ ተናገሩ። በዓሉ በሰሜን ኢትዮጵያ ሰላም መውረዱን ተከትሎ የሚከበር መሆኑ ልዩ እንደሚያደርገው የጠቆሙት ብፁዕ ወቅዱስ አቡነ ማትያስ ሰላሙ እንደሚቀጥልም ያላቸውን ተስፋ ገልጸዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበው በዚህ የጥምቀት በዓል ላይ ቁጥራቸው የበዛ የውጭ አገር ጎብኚዎችም ታድመዋል። ኬኔዲ አባተ ተጨማሪ አለው።
በአሁኑ ሰዓት በዚህ በጃን ሜዳ ጥምቀተ ባህር የጥምቀት ስነ ስርዓት በመካሄድ ላይ ይገኛል። በርካታ የኦርቶዶክስ እምነት ተከታዮችም በዚህ ስፍራ ተገኝተው እየተጠመቁ ነው። የጥምቀት ስነ ስርዓቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ባርከው ያስጀመሩት።
እግዚአብሔር ሰውን ለማዳን በዚህ ሁኔታ ሲገለጥ ሰዎች ለዚህ አምላካዊ መገለጥ የሰጠነው ግብረ መልስ ምንድን ነው? እኛ እስካሁን የሄንበት መንገድ ከእግዚአብሔር ቃል በእጅጉ የራቀ ሆኖ ተገኝቷል። አሁን ሁሉም ይቅርብንና ሁሉም ይብቃንና በእውነት ንስሐ እንግባ። በይቅርታና በእርቅ ጥበብ ሁሉንም ወደ ነበረው እንመልስ። ይህንን አይነት ግብረ መልስ ባለመስጠታችን ሕዝባችን ክፉኛ ተጎድቷል። ከአሁን በፊት የሆነ ሁሉ ሆኗል። አሁን ግን የሕዙናንን አይን የምናብስበት፣ ተስፋ የቆረጠውን ልብ የምናለመልምበት፣ የተሰበረውና የፈረሰውን የምንጠግንበት፣ የተጣመመውን የምናቀናበት፣ ያዘነውንና የተጎሳቆለውን የምናጽናናበት፣ ሰላማችንና አንድነታችንን እንደገና በፍትህና በእኩልነት የምንገነባበት ሊሆን ይገባል።
ዩኔስኮ በዓለም ቅርስነት በመዘገበው በዚህ የጥምቀት በዓል ላይ በርካታ የውጭ ሀገራት ጎብኚዎችና ዳያስፖራዎችም ታድመዋል። እነዚህ የውጭ ሀገራት ጎብኚዎችና ዳያስፖራዎች እንዲሁም የኦርቶዶክስ እምነት አባቶችና ተከታዮች ይህ የጥምቀት በዓል በሰሜን ኢትዮጵያ ሰላም ከወረደ በኋላ የሚከበር መሆኑ እንዳስደሰታቸው ገልጸው ቀጣይ በዓላት ደግሞ በመላ ሀገሪቱ ሰላም ወርዶ እንዲከበሩ ያላቸውን መልእክትም አስተላልፈዋል።
My name is Tina Sampson and I live in Washington DC in the United States. It's been amazing.
ስሜ ቲና ሲምፕሰን ነው። በዩናይትድ ስቴትስ ዋሽንግተን ዲሲ ነው የምኖረው። የሚገርም ነበር። ትላንት ጉዞ አድርገን ነበር። ዛሬ ደግሞ እዚህ በሰዎች ፊት ላይ በማየው ደስታና በጠንካራው እምነታቸው ተማርኬያለሁ። በሁሉም ሰው ፊት ላይ ፈገግታ ይታያል። ብቻ ድንቅ ነው። ለቀሪ ዘመኔ የሚቀር ትዝታ ነው። በኢትዮጵያ የነበረው ጦርነት ቆሞ ሰላም በመምጣቱ ደስተኛ ነኝ። ላለፉት 2 አመታት የጦርነቱ ሁኔታም ስከታተል ነበር። ሰላማዊ መፍትሄ ቀጥሎ ህዝቡ በድጋሚ አንድነቱን ያረጋግጣል ብዬ ተስፋ አድርጋለሁ። ለሁሉ መልካም በዓል እመኛለሁ። እባካችሁ የኢትዮጵያን ህዝብ ወደ አንድነት ማምጣቱን ቀጥሉበት።
I am Wody Marcos and I am from America, Miami, Florida. I am very happy to be here.
ሞዲ ማርቆስ ባላለሁ ከማያሚ ፍሎሪዳ ነው የመጣሁት። እዚህ በመገኘቴ በጣም ደስተኛ ነኝ። አሁን በልቤ የተሰማኝ ስላለው ስሜት በቃላት መግለጽ እንኳን ያዳግተኛል። እዚህ የመጣሁት ያዳኛችንን የኢየሱስ ክርስቶስን የጥምቀት በዓል ለማክበር ነው። በመምጣቴም ደስተኛ ነኝ። ህዝቡን፣ ባህሉን፣ አለባበሱን፣ እምነቱን ወደጀዋለሁ። እንደ ኢትዮጵያ ያለ ሌላ ቦታ የለም። እኔም በስድስት ኪሎ ቅዱስ ማርቆስ የተጠመኩ የኦርቶዶክስ እምነት ተከታይ ነኝ። ልጆቼና ባለቤቴም እዚሁ ናቸው። የአመቱን ግማሽ እዚሁ፣ ግማሹን ደግሞ አሜሪካ ነው የምንኖረው። ለእኔ ኢትዮጵያ ሁለተኛ ሀገሬ ነች። እርስ በርሱ የተከፋፈለ ቤት ፈጽሞ ሊቆም አይችልም። ስለዚህ ኢትዮጵያውያን በአንድነት ሊቆሙ ይገባል።
እንኳን አደረሰ። አመሰግናለሁ።
እልፍነሽ ታደሰ እባላለሁ። ከአሜሪካ ከኒውዮርክ ነው የመጣሁት። በመምጣቴም ደስ ብሎኛል። ግን ላልመጡት ጓደኞቼ ለሚቀጥለው አመት እዚህ አብረን እንድናከብር ጥሪ እናስተላልፋለሁ። ኢትዮጵያኖች መቼም ፍቅር ነን። ሰላም ፍቅር አምጥቶ ደግሞ ለሚቀጥለው ደግሞ አመት ሁላችንም ይሄ ነው ሳንል በአንድ ላይ እንድናከብር አንድ ሆነን ህዝባችን አንድ ሆኖ በቃ ሳይከፋፈል ደግሞ በበለጠ ለሚቀጥለው አመት እንድናከብር የእግዚአብሔር ፍቃዱ ይሁን።
ስሜ ዲያቆን እስጢፋኖስ ግርማ ይባላል። በዓሉ በጣም ደስ የሚል ነው። ልዩ የሚያደርገው ሀገራችን ከነበረችበት አለመረጋጋትና የእርስ በርስ ጦርነት ወጥታ ጌታችን ኢየሱስ ክርስቶስ በባህረ ዮርዳኖስ ሲጠመቅ ከሰበራቸው የዕዳ ደብዳቤዎች መካከል አንደኛው ጥላቻ ነው። ስለዚህ ይህን ጥላቻ ሰብረን በአንድነት በጥሩ ስሜት የምናከብረው በዓል መሆኑ የዚህን የጥምቀት በዓል ልዩ ያደርገዋልና አሁን ደግሞ ይህንን ጥምቀት ስናከብር ሀገራችን ወደ በለጠ ሰላም መሄዷን ተስፋ እያደረግን በማክበራችን እጅግ ደስ ይለኛል።
እኔ ልቃይላፍ ቀሲስ በላይ መኮንን ይባላለሁ። የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ነኝ። ጥምቀት ማለት ኃጢአታችን ያስወገድንበት የዕዳ ደብዳቤያችን እንዲቀደድ መታረቅ ነው፣ አንድ መሆን ነው። ከአንድነት ከእርቅ ከስምምነት በኋላ ጥፋታችን ኃጢአታችን ሁሉ ይወገዳል። የሰሜኑ ጦርነት አብቅቶ ሰላም ተጠናቋል። አልፎ አልፎ ያለው በተለይ በኦሮሚያ አካባቢና በምዕራብ ኢትዮጵያ ያለው እሱም በሰላም ይጠናቀቃል። እሱም እንደ እግዚአብሔር ፈቃድ እርቁ ይፈጸማል፣ አንድነት ይመጣል። ስለዚህ የሃይማኖት አባቶች፣ የሀገር ሽማግሌዎች ይህንን ጥረት እያረግን ነው ያለ ነው። ወደፊት በእርቅ መጠናቀቅ አለበት። ስለዚህ በዓሉ የአንድነት፣ የስምምነት፣ የምቾትና ያጣነውን ሁሉ የምናገኝበት ዘመን ያድርግልን እላለሁ። እግዚአብሔር ይባርካችሁ።
በአሁኑ ሰዓት በዚህ በጃን ሜዳ ያለው የጥምቀት ስነ ስርዓት ተገባዶ ታቦታት ወደ የመጡበት ደብር መመለስ ጀምረዋል። ትናንት በከተራው ታቦታትን ወደዚህ ወደ ጥምቀተ ባህሩ የሸኙዋቸው በርካታ የኦርቶዶክስ እምነት ተከታዮች አሁን ደግሞ ወደ የደብራቸው ወደ የመንበረ ክብራቸው እየመለሷቸው ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ጃን ሜዳ።
But በተከታይ ወደ ኦሮሚያ አልፈን በደንበል ሐይቅ የነበረውን አመለካከት እንመለከታለን። በኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ከተማ አቅራቢያ በሚገኘውና በጎብኚዎች ተመራጭ በሆነው የደንበል ወይም ዝዋይ ሐይቅ ከተራና ጥምቀት በዓል ትላንትናና ዛሬ በድምቀት ተከብሯል። የባቱ ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ መንፈሳዊ ኮሌጅ ቁጥጥር ልማት ኃላፊ መምህር ቢንያም ታደለ በእምነቱ ተከታዮች ዘንድ ትልቅ ስፍራ በሚሰጠው ሐይቅ ላይ በዓሉ መከበሩ ሁሌም ለየት የሚያደርገው አከባበር መሆኑን ተናግረዋል። የበዓሉ ተሳታፊዎችም የበዓሉ አከባበር የበለጠ ትኩረት እንዲሰጠው ጠይቀዋል። ገልሞ ዳዊት ነው የተከታተለው።
በዙዋይ ባቱ የጥምቀት በዓል አከባበር ላይ ነው የምንገኘው። ስፍራውም በሐራ ደንበል ላይ ጥምቀት ባህርን በእለቱ እያከበር ነው የምንገኘው። እንግዲህ ትላንትና ማታ 6 ታቦታትን ከየአጥቢያቸው አንስተን በአስተዳዳሪዎች፣ በመምህራን፣ በአበው፣ በመነኮሳት፣ በሊቃውንቱ ታቦታቱ በምእመናን ታጅበው የጥምቀተ ባህር ማደሪያቸው ላይ ደርሰው የከተራን በዓል ደመቅ ባለ መልኩ አክብረን አምሽተናል። እንግዲህ ሌሊት ማህሌቱ ሲቆም ታድሮ ከሌሊቱ 10 ሰዓት ጀምሮ ቅዳሴው ሲቀደስ ታድሮ አሁን ደግሞ ምእመናኑ የሚጠመቁበት ወደ ሐይቁ የሚወርድበት ጊዜ ላይ ደርሰናል ማለት ነው።
መምህር ቢንያም ታደለ የባቱ ዝዋይ አመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ መንፈሳዊ ኮሌጅ ቁጥጥር ልማት ኃላፊ በደንበል አካባቢ ባሉ ሐይቆች የሰፈሩ ገዳማት 5 መሆናቸውን፣ የሚከበረው ጥምቀት በዓልም ከሌሎቹ ቦታዎች የሚለይ መሆኑን ይናገራሉ።
እንደሚታወቀው በዚህ ሐይቅ ላይ 5 አጥቢያዎች አሉ፣ ገዳማት ማለት ነው። 2 ደብረ ገሊላ አቡነ ተክለ ሃይማኖትና ደብረ ሲና ቅድስት ማርያም ወደ ምስራቅ ሸዋ ነው ያሉትና ወደ እኛ ሀገረ ስብከት ነው የሚወጡት። እነሱም ትላንትና ማታ እንዳየኸው ስሰራው እንደነበረው ሁሉ በቦጬሳ ደብረ ምሕረት ቅዱስ ሚካኤል ላይ ወጥተው በአንድነት ነው የሚከብሩት። ሌሎቹ 3 ደግሞ ወደ አርሲ ሀገረ ስብከት ናቸው። ወደ አርሲ ሀገረ ስብከት ነው እንግዲህ ወደዛው ነው የሚወጡትና እነሱ። ስለዚህ ከልዩ ልዩ ስፍራ ሰዎች መጥተው ባህሩ ላይ በመንቀሳቀስ ልዩ የሆነ ሃይማኖታዊ በዓል ይከበራል ማለት ነው። የባቱ ከተማን ልዩ የሚያደርገው በዚህ በሐራ ደንበል ላይ ነው የምናከብረው በዓሉ። ሐራ ደንበል ላይ በዓሉን ስናከብር ከሌሎች አብያተ ክርስቲያናት፣ ከሌሎች የጥምቀት ስፍራ ልዩ ያደርገዋል። ሌላ ስፍራ ላይ ጥምቀት ስናከብር በገንዳ ነው፣ ገንዳ ተገድቦ እዛ ገንዳ ላይ ውሃ ተሞልቶ ይከበራል። ዝዋይ ግን ገንዳ የላትም። ገንዳዋ በእግዚአብሔር የተሰራ የሚያስገርም የሚያስደንቅ ሐይቅ አላት።
ተሳታፊዎችም በበዓሉ መደሰታቸውን፣ ያለው የጸጥታ ቁጥጥርም ዘንድሮ መልካም መሆኑን ይናገራሉ። አቶ ግርማ ተፈራ የባቱ ከተማ ነዋሪ ናቸው።
በጣም ቆንጆ ነው። ከሌላው ጊዜ በጣም የተለየ ነው የዘንድሮ በዓል። የዘንድሮ በዓል ከባለፈው ጊዜ ከዛሬ 2 ዓመት በፊት ጥሩ አልነበረም አከባበሩም። የዘንድሮ ግን በጣም ጥሩ ነው። በጣም የተለየ ነው። የጸጥታ ሁኔታ በጣም የተለየ ነው።
መምህር ዲያቆን ዳንኤል ጫላ ከአዲስ አበባ ነበር ለመጀመሪያ ጊዜ በዚህ በባቱ በሚከበረው የጥምቀት በዓል ላይ የተገኘው።
እዚህ ጋር ለመጀመሪያ ጊዜ ነው በዓሉ እንዲህ ባለ መልኩ ያከበርኩት። ብዙ ጊዜ በአገልግሎት ነው የምናሳልፈው። ነገር ግን እዚህ አካባቢ ያለው ህብረተሰብ እጅግ በጣም ሰውን የሚያከብር፣ እጅግ ሰው በጣም የሚወድ፣ ቤቱን አሳልፎ የሚሰጥ ህዝብ ነው። እዚህ ጋር ደግሞ እንግዶች ስለማይ ቢበዙም ራሱ ሰው ሲቀበል ስለነበር እጅግ በጣም ደስ የሚል ነገር ሆኖ ነው ያገኘሁት እኔ። እዚህ ሀገር ውስጥ ብቻም ያለም ሳይሆን ከሀገር ውጭም የሚመጣ ሰው የዚህ ነገር በመንፈሳዊም የሚያድግበት በስጋዊም የሚያድግበት መሆን አለበት። ምክንያቱም እንደምትመለከተው ልዩ የሆነ ነገር ነው ብያለሁ። ከዚህ ውጭ ሌላ ቦታ እንደዚህ አይነቱ ነገር ሀገር ውስጥ የምናገኘው ጥቂት ቦታ ነው። ምናልባት 1 ወይ 2 ይሄ እንደውም አንደኛው ሊሆን ይችላል። ከዚህም ያለፈ ደግሞ ታሪካዊው ማንነቱም እጅግ የገዘፈ ነው። ምክንያቱም ታቦተ ጽዮን ለረጅም ዓመት በጥንቱ ጊዜ እዚህ የቆየችበት ጊዜ ነው። ያም ከመሆኑ አንጻር ታሪካዊ ነው። ቦታውም ማለት ነው። ታሪኩም ደግሞ አሁን የተቀረጸ አሁን የተፈለሰፈ ሳይሆን ከዘመናት በፊት የነበረ ስለሆነ ከዛ አንጻር መንግስትም ህዝብም እጅግ አጥብቆ ያከባቢው ምእመንም እጅግ አጥብቆ ሊሰራበት የሚገባ ነው።
የኦሮሚያ ቱሪዝም ኮሚሽን በባቱ ደንብ ላይ የሚከበረውን በዓልን ይበልጥ ለማስተዋወቅ እየሰራ መሆኑን ገልጸዋል። አቶ ነጋ ወዳጆ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው።
አጋ ያንቺ ባይ ይሁዋት ፍሪ አካላልቲቲ ሆይነቆ ጫላሙ ሀወቱን ማንሳ ዋናዳቲ
በዓሉ በጣም ደማቅ ነበር። አንተም እንደተገነዘብከው ከደማቅነቱ በተጨማሪ በሃይቅ ላይ የሚከበር እንደመሆኑ በጣም ሳቢ ነው። ከተማዋም የተሻለ ማስተር ፕላን ያላት ነች። የኦርቶዶክስ ቤተክርስቲያኖችም በአምስቱ የደንበል ሃይቅ ባሉ ደሴቶች ላይ አሉ። ከየቤተክርስቲያኖቹ የተውጣጡ ታቦታት በዚህ ቀን በክብር በየቦታቸው ካረፉ በኋላ ጠዋት ላይ ይመለሳሉ። ትዕይንቱ በጣም ልዩ ነው። የመጣው ሰው ሁሉ በጣም ነው የሚደሰተው። ከሀገር ውስጥ እንዲሁም ከውጭ ሀገር መጥተው እየጎበኙ ነው። የኦሮሚያ ቱሪዝም ኮሚሽን ከተቋቋመ ገና 2 ዓመቱ ነው። ቢሆንም ይህን በዓል ካለፈው ዓመት ጀምረን ነው እያስተዋወቅን ያለ ነው። ዘንድሮ ቁጥሩ በርከት ያለ ሰው መጥቷል። በሚመጣው ዓመት ደግሞ ከዚህ የተሻለ ይሆናል ብለን እንገምታለን።
አቶ ነጋ የደንበላይቅ ጥምቀትን ጨምሮ ጎብኝን ለመሳብ አቅም ያላቸው ክብረ በዓላት የማስተዋወቁ ስራ እንዲሳካ ኮሚሽኑ ከሚመለከታቸው የግልና መንግስታዊ ተቋማት ጋር ተባብሮ እየሰራ ነውም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን ባቱ።
በተከታይ ወደ ትግራይ ስናልፍ ደግሞ በሰሜን ኢትዮጵያው ጦርነት ምክንያት ለ3 ዓመታት የጥምቀት በዓል በአደባባይ ባልተከበረበት የትግራይ ክልል ዛሬ በዓሉ በአጥቢያ ቤተ ክርስቲያናት ተከብሮ ውሏል። በሽረ እንደ ስላሴ ከተማ ደግሞ የበዓሉ ስነ ስርዓት በአደባባይ ተከናውኗል። ሙልጌታ ጽባሀ ዝርዝር አለው።
በመቀለ ከተማ በየዓመቱ የጥምቀት በዓል የሰውሕ ንጉሥ ተብሎ በሚጠራ አካባቢ የሁሉም አብያተ ክርስቲያናት ታቦታት ወደ ቦታው ሂደው ሕዝቡ በጋራ በመሆን ነበር በዓሉ የሚያከብረው። ጦርነቱ ከተጀመረ ወዲህ ግን በዓሉ በየአጥቢያ አብያተ ክርስቲያናት ነው እየተከበረ የሚገኘው። ዘንድሮ የ2015 የጥምቀት በዓልም በከተማዋ በአጥቢያ አብያተ ክርስቲያናት ብቻ ነው የተከበረው። በመቀለ ደብረገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን በዓሉ ሲያከብር ያገኘሁት እዮብ አረፋይንም ዘንድሮ በዓሉ የሰላም ተስፋ ያየንበት ነው ብለዋል።
በደረሰን ችግር ብዙ ነገሮች አሳልፈናል። ያለፉት 2 ዓመቶች በጣም ከባድ ነበሩ። እምነትን ለማመንም ሰላም ያስፈልጋል። ወጥቶ ለመግባት ሰላም ያስፈልጋል። ለመስራት፣ ኢኮኖሚው ለመለወጥ፣ ሁሉም ነገር። አሁን ይሄ ነገር ግን ካለፈው 2013 2014 የነበሩ የጥምቀት በዓሎች ለኔ ይሄ የተለየ በዓል ነው። 2018 እንደ አዲስ የ2012 ከዛ በፊት የነበሩ በዓሎችን እያስታወስን በአደባባይ ብናሳልፈው በጣም ደስ ይለን ነበር። ዛሬ እዚህ ያሳልፈናል። ለሚመጣው ዓመት 2016 ተስፋው ሰላሙ ሁሉ ሙሉ ሆኖ አደባባይ በዓሉን ለማክበር እንደሳለን ብዬ ተስፋ አደርጋለሁ።
የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሕሸም
በዓለ ጥምቀት እንደሚታወቀው የሰላም የነጻነት የፍቅር በዓል ነውና ሁሉ አሁን በፍቅር በአንድነት ተስማምቶ አሁን በተገኘው ሰላም ያው ተረጋግተን እያከበርነው ነው እንደገኝ በአደባባይ ያለ ከበርነውን ምክንያት ሰላሙን ሰምተናል። የሰላም ያላገኙ ወንድሞች ብዙዎች ናቸው። እንደሚታወቁም ከክልላችን እንዲወጡ በስምምነቱ የተፈረመም አልተፈጸመም። አሁንም ህዝባችን በመከራ በችግር ነው የሚገኝ እና ስጋቱ አልተወገደም። ህዝባችን ምንም በስደት ያለም ስደት ላይ ነው ያለው። ያው በየአካባቢ ያሉ መከራ እየደረሰባቸው ነው ያለ። አሁንም ይህ በሆነ ባለበት ጊዜ ስለ ሁሉ ህዝባችን ማሰብ ስላለብን ገና ነው ሰላሙ። አሁንም በቤተክርስቲያን እንዲከበረው በዚያ ወስነናል።
ቀጣይ ዓመት ሰላሙ ሙሉ ሆኖ በዓሉ በአደባባይ የሚከበር እንዲሆን ነው ምኞቴ ብለዋል መልአከ ብርሃናት ገብረስላሴ ሕሸም። በከተማዋ ጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን በዓሉ ስታከብር ያገኘኋት ሰላም ሐጎስ የተባለች በበኩሏም
ካቻምና ጦርነት ውስጥ ነበር፣ ብዙም አልተከበረም። አምና ደግሞ የዋስ ብሎ ድሮን ምናምንም ስለነበረ ስጋት ውስጥ ስለነበረ ማህበረሰቡ በሌሊት ቶሎ ፕሮግራሙ እንዲያልቅ ነበር የተደረገው። አሁን ባለው ይሄ የተስፋ የሰላም ተስፋ በተስፋ የተሞላ ህዝብ ነው ያለው። በዛ ላይ ደግሞ አከባበሩም ትንሽ ሰው የሰላም ድምጽ ሰምቶ በተረጋጋ መልኩ እያከበረ ነው። ያው አሁንም ለቀጣይ አመት በደንብ ሙሉ ሰላም አግኝተን ያው ሁሌ እንደተለመደው እዛ ሰው ንጉስ የሚባለው አከባቢ ነበር የሚከበረውና እዛ ሁሉም አድባራት የመቀሌ አድባራቶች ተሰባስበን በሰላም በፍቅር እንድናከብር ያው እግዚአብሔር ጋር ሙሉ ተስፋ አለን።
የጥምቀት በዓል በሽረ እንዳስላሴ ከተማም ከሶስት አመታት በኋላ ለመጀመሪያ ጊዜ በአደባባይ መከበሩ ክብሮም ስዩም የተባለ የከተማዋ ነዋሪ ለአሜሪካ ድምጽ ገልጿል።
ከ2013 በፊት እንደነበረ አከባበር እንኳን ባይሆን ያው እንደመጠኑ እንዳለንበት ችግር ጥሩ የበዓል አከባበር እንደነበር ያው ቀጣይ አመት ደግሞ የሰላም የጤና አሪፍ ጥሩ በዓሎች ከጦርነት በፊት እንደነበረ በዓል እንዲያደርግልን ተስፋ እናደርጋለን። እንደሚሆንም ተስፋ አለኝ።
በታሪካዊቷ የአክሱም ከተማ እንዲሁም በአድግራት ከተማ ደግሞ በዓሉ በየአጥቢያ አብያተ ክርስቲያናት ናቸው የተከበሩት። በማይጨው ከተማ ደግሞ በአደባባይ መከበሩ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የጥምቀትን በዓል ለምታከብሩ የክርስትና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ በድጋሚ እየተመኘን ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ፕሬዚዳንት ጆ ባይደን ምስጢራዊ ተብለው የተለዩ ሰነዶች ከመኖሪያ ቤታቸውና ከቢሮቸው መገኘታቸው ባለፈው ሳምንት ይፋ መደረጉን ተከትሎ የፍትህ ሚኒስቴር ምርመራ ይጠብቃቸዋል። የአሜሪካ ድምጽ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ የቅርብ ጊዜዎቹን መረጃዎች አሰባስባ በዚህ ዙሪያ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ከኦባማ ባይደን የአስተዳደር ወቅት የወጡ በምስጢራዊነታቸው የተለዩ ሰነዶች ባለፈው የህዳር ወር መጀመሪያ ግድም የአጋማሽ ዘመን ምርጫው ከመካሄዱ አስቀድሞ ከፕሬዚዳንት ጆ ባይደን የጥናት ተቋም ቢሮና ከመኖሪያ ቤታቸው የመገኘታቸው ዜና ይፋ ከተደረገ በኋላ ያለፈው ሳምንት ለዋይት ሀውስ በብርቱ ፈተናዎች ውስጥ ለማለፍ የተገደደበት ጊዜ ነበር።
This legal matter I would refer to the White House counsel.
በሚሊዮኖች የሚቆጠሩ ባለስልጣናት የደህንነት መረጃዎችን የማየት ፍቃድ ባለበት ሀገር ውስጥ ምስጢራዊ ሰነዶችን በሚፈለገው ጥብቅ አያያዝ ሳይዙ የመገኘት ጉዳይ የተለመደ ችግር መሆኑን ባለሙያዎች ይናገራሉ። ይህን መሰሉም ጥሰቶች ብዙውን ጊዜም አስተዳደራዊ ክትትል ይደረግባቸዋል።
The legal liability exposure to President Biden is slim to none so long as the
United States ካልተለወጠ ድረስ ፕሬዚደንት ባይደን ያለባቸው የህግ ተጠያቂነት አነስተኛ ወይንም ምንም የሚል ነው። እንደውነቱ አሁን በጣም አስፈላጊው የሚተላለፈው መልእክት አይነት ነው። እናም ይሄ ሆነው ከአራት ሳምንታት በፊት ወይንም ከዚያ ቀደም ብለው መሆኑን አሳምረው ያወቁ ሳሉ ከፕሬዚደንቱ መኖሪያ ቤት የተገኘውን ሁለተኛውን ሰነድ ይፋ ከማድረግ መቆጠባቸው ያ ለማመን የሚያዳግት ስህተት ነው።
ባለፈው ሳምንት ነው ጠቅላይ አቃቤ ህግ ሜሪክ ጋርላንድ ምርመራውን እንዲመሩ ሮበርት ሁርን ልዩ መርማሪ አድርገው የሰየሙት። የቀድሞ ጠበቃ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት አሁን ራሳቸውም ምስጢራዊ ሰነዶችን ያላግባብ በመያዝ ክስ ተወንጅለው ምርመራ ላይ በሚገኙት የቀድሞ ፕሬዚዳንት ዶናልድ ትራምፕ የታጩት። ትራምፕ ከእጃቸው ያሉትን ምስጢራዊ ሰነዶች እንዲመልሱ ለወራት የቀረበላቸውን ጥያቄ ችላ ማለታቸውን ተከትሎ FBI ባለፈው የናሴ ወር ፍርድ ቤት በሰጠው ትዕዛዝ መሰረት የማራላጎ መኖሪያ ቤታቸው ላይ ፍተሻ ማድረጉና ቁጥራቸው የበዙ ሰነዶችን ማግኘቱም ይታወሳል። በሌላ በኩል የሪፐብሊካን ፓርቲ አባላት ባይደንና የዲሞክራቲክ ፓርቲው በሁለቱ ጉዳዮች ላይ የተለያዩ አሰራሮችን ተከትለዋል ሲሉ ይወነጅሏቸዋል።
He criticized President Trump. Did he utilize the Justice Department to raid President Trump?
President Trump እንተቹ የፕሬዚደንት ትራምፕን መኖሪያ ለመፈተሽ የፍትህ ሚኒስትርን ተጠቅሞ ይሁን የትክክል ይመስላል። ፕሬዚደንት ባይደንን የሚመለከተው ይሄ ጉዳይ መኖሩን ከመርጫው በፊት ያውቁ ነበር። ይሁንና ከአሜሪካ ህዝብ ሚስጥር አድርገውት ቆዩ።
በአሁኑ ወቅት በህዝብ ተወካዮች ምክር ቤት መጠነኛ ብልጫ ያለው መቀመጫ ያላቸው ሪፐብሊካኖች በብሔራዊ ደህንነት ላይ ሊደርስ ይችላል ያሉትን ጉዳት ጨምሮ የራሳቸውን ምርመራ እንደሚያደርጉ ቃል ገብተዋል። ዋይት ሀውስ በበኩሉ የባይደን አስተዳደር በዩናይትድ ስቴትስ አጋሮች ጭምር ብሔራዊ ምስጢራዊ መረጃዎችን በአግባቡ የመያዝ ድክመት አለበት የሚል ስጋት አላቸው የሚለውን አስተያየት ውድቅ አድርጓል።
Our allies and partners are much more concerned about
ሩሲያ በዩክሬን ከመታደርሰው ጥቃት ቻይና በኢንዶ-ፓስፊክ ክልል እስከደቀነችው የጠባጫሪነት ዝንባሌ አጋሮቻችንና ተባባሪዎቻችን ይበልጥ የሚያሳስባቸው ጉዳይ በዓለም ዙሪያ የሚያጋጥሙን የጋራ ስጋቶችና ፈተናዎች ናቸው።
ጉዳዩ አሁንም በሂደት ላይ ነው። ማነጋገሩም እንዲሁ የሚገኙትን ውጤቶች እግር በእግር ተከታትለን እናቀርባለን።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ወደ ተከታዩ ዘገባ ከማለፋችን በፊት አንድ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው። የአሜሪካ ድምጽ የአማርኛ አገልግሎት ዝግጅቶቻችን እንደቀጠሉ ናቸው። ተከታዩ መሰናዷችን ደግሞ ባህልና ማህበረሰብ ነው። በወሎና በአካባቢው የሚገኙ ባህላዊ እሴቶች ኢትዮጵያ ውስጥ በህዝቦች መካከል ተከባብሮ የመኖር ባህል እንዲጎለብት የላቀ ሚና ይጫወታሉ ሲሉ ምሁራን ገለጹ። እነዚህ ባህላዊ እሴቶች ግን በሚገባቸው ልክ አልተዋወቁም፣ የፖለቲካ ሊቃኑ የፍላጎት ማስፈጸሚያ እንዲሆኑ ተደርገዋል ሲሉም ምሁራኑ ሀሳባቸውን ገልጸዋል። መስፍን አራጌ ነው የተከታተለው።
ከቀናት በፊት በተጠናቀቀውና መሰረቱን እንግሊዝ ያደረገው ቫይብራኒየም ሪሶርስስ ፋውንዴሽን ከወሎ ዩኒቨርሲቲ ጋር በመተባበር ወሎ የትምህርት የሳይንስና የባህል ዓለም አቀፍ ኮንፈረንስና ፌስቲቫል በሚል በተዘጋጀ መርሃ ግብር ላይ የታደሙት የሪቻርድ ኬርፔቲክ ፓንከረስት ልጅ ዶክተር አሉላ ፓንከረስት ወሎ ውስጥ ጎልብተው የዘለቁት የአንድነትና ተከባብሮ የመኖር ባህል ለሌላው የኢትዮጵያ ክፍል በአርአያነት የሚወሱ ናቸው ብለዋል።
ወሎ በባህል በጣም የበለጸገች ብዙ ታሪክ ያላት ብዙ የታዋቂ ቦታዎች መቅደላ የምትገኝበት፣ ላሊበላ የሚገኝበት በርካታ እሴቶች በርካታ የቱሪስት መዳረሻዎች ያላትና በጣም ታዋቂ የሆነች አካባቢ ናትና ወሎ በብዙ መልክ ተምሳሌት አርአያ ሆና ልትቀርብ ትችላለች ብዬ አምናለሁ። ለምሳሌ የተለያየ ሃይማኖት ያለበት አካባቢ አንድ ላይ የመኖር ባህል እስካለ ድረስ እሱን ማንጸባረቅ እና እንዴት ያ እንደሆነ በምን መልክ ሰዎች መግባባት እንደቻሉ በልዩነትም እያሉ አንድነት የሚፈጠርበት ሁኔታ የሰው ባህልና ታሪክ እየተከበረ እያንዳንዱ የህብረተሰብ አካል የራሱን ድርሻ የሚያቀርብበትን ሁኔታ መረዳትና ያለውን ሁኔታ ማጥናትና መፈተሽና ማቅረብ ግዴታ ያለብን ይመስለኛል።
በወሎ ዩኒቨርሲቲ የታሪክ ምሁሩ ዶክተር አሰፋ ባልቻ በበኩላቸው ወሎ ለመደበኛው የሰላም ማስከበርም ሆነ የፍትህ ስርዓት አጋዥ የሆኑ የዳበሩ ባህላዊ የግጭት አፈታት ስርዓቶች ያሉበት፣ በተለያዩ የእምነት ተከታዮች ዘንድ ተከባብሮ የመኖር እሴት የጎለበተበት፣ የተለያዩ ቋንቋዎች የሚናገሩ የህብረተሰብ ክፍሎች በህብር የሚኖሩበት አካባቢ እንደሆነ ይገልጻሉ።
አስተዳደር በደል ሲደርስ ለምሳሌ ዩኒቨርሲቲ ወዳጃው ለሴቶቹ በተለይ ከ60 አመት በላይ የሆኑና ራሳቸውን እንትን ያደረጉ ሴቶች አንድ ላይ ይሰባሰቡና ወደ አገር አስተዳደሩ ይመጣሉ፣ ወደ ጠቅላይ ግዛቱ ይመጣሉ። እንደራሴው መስማት እስኪችሉና መተው ምን ሆናቸዋል ብለው እስኪጠይቁ ድረስ ለወዳጃ ያደርጋሉ።
ጸሎት ማለት ነው።
በጋራ ጸሎቱ ላይ ጥያቄዎቻቸውን ያነሳሉ። እንግዲህ ተብሪድ በላው ተብሪድ ይሁን ይላሉ፣ መጥፎው ነገር ይብረድ እንደማለት ነው። ፍትህንም አብረው ይጠይቃሉ። በዛ መካከል ምንድነው ጉዳያቸው ተብለው ሲባል ያው የተበደለው የመጡበት አካባቢና ምናምን ነው። እዚህም ያሉት ዩኒቨርሲቲዎች ይደባለቃሉ፣ አብረው ነው የሚሆኑት፣ አይከለከልም። አላፊ አግዳሚውም የሚፈልጉን ነገር ያቀርባል፣ ቡና ይስራቸዋል፣ ሌሎች ነገሮችን ያቀርባል፣ የሚበሉትን ያቀርባል፣ የመሳሰሉትን ያደርጋል። ከዛ በኋላ አነጋግሯቸው የተበደሉትን የሆነውን የተፈጠረውን ነገር ተናግረው እንን አዳምጦ መፍትሄ እንሰጣለን የሚል መልስ ካልያዙ በስተቀር አይነሱም። ከዛቻ
ሰሜን ወሎ ገጠር አካባቢ ተወልደው ከሰባት ዓመታቸው ጀምሮ ሳዑዲ አረቢያ ያደጉትና በኢትዮ አረብ ግንኙነት ዙሪያ በተለያዩ የአረብ ሀገራት ከሶስት አስርት ዓመታት በላይ በማስተማር ላይ የሚገኙት ፕሮፌሰር አደም ካሚልም በተለይ በገጠሩ የወሎ አካባቢ የሚገኙ የእስልምና እምነት ምሁራን ዑለማዎች ኢትዮጵያዊ ማንነት የሚንጸባረቅባቸውና ለአረበኛው ስነ ጽሑፍ መጎልበት አስተዋጽኦ ያበረከቱ ስራዎችን መስራታቸውን ታሪክና መረጃ ያጣቅሳሉ።
ጅቡቲ ሚኒሊክ ሆቴል የሚባል አለ። ሚኒሊክ ሆቴል ተቀምጨ አንድ የፈረንሳይ ተወላጅ የሆነ ፈረንሳዊ እዛ ሆቴል ተቀምጦ በአስተርጓሚ ነው በአጋጣሚ የተረዳሁት። ከዚህ በከሚሴ በኩል በግመል እየተጫኑ የሚሄዱ በአጀም የተጻፈው በተለይ የገጠር ዑለማዎች ሰነድ ድርሰት። የገጠር ዑለማዎች እንግዲህ የተማረ የሚሰማና የማይጽፍ የማያነብ ህብረተሰብ ነበር ይዞ የነበረው አርብቶ አደር ሳደሩ። እሱን ለማስተማር በአካባቢው ቋንቋ አድርገው ፊደሉን በአረበኛ አድርገው ነው የጻፉት። አጀም እንለዋለን። ያንን እየሰበሰቡ በግመል እየጫኑ ይወስዳሉ። ጅቡቲ ይቸበቸባል በርካሽ ዋጋ። አስተርጓሚ አምጥቼ ጠየቁት። የሰጠኝ መልስ አንድና አንድ ነበር። እኔ የጥናትና ምርምር ሴንተር አለኝ አለኝ። ፈረንሳይ ውስጥ ባሪስ ተባባሪ ለንደን አለው፣ ተባባሪ አሜሪካ አለው፣ ተባባሪ ጀርመን አለው። እንደዚሁ የጥናትና ምርምር ሴንተሮች ለምን ትኩረት አደረጋችሁ እዚህ ላይ አልኩት። አሁን እስልምናውን ኢትዮጵያ ውስጥ ስንፈልገው ገጠር ውስጥ ነው ያገኘ ነው ከተማ ውስጥ አይደለም። ይሄን ነው የሰጠኝ ራሱ እንግዲህ ከራሱ ምስክርነቱ ነው። ገጠር ውስጥ ነው ያገኘ ነው። ስለዚህ የገጠር ሊቃውንቶች እንዴት እስልምናውን ሊያቆዩ ቻሉ? ሰነ ጽሁፋቸውስ ምን ይመስል ነበር? ያንን እያጠናን እየወሰድን ነው ነበር ያለኝ። ማለት አጀሙን እንዳለ ሰብስበው ወሰዱት። የእኔ ቅርስና ታሪኬ አሁን ጀርመን ገባ፣ እንግሊዝ ገባ፣ ወደፊት ፍለጋ እንደገና ወደ እነኛ ሀገር ልናመራ ነው ማለት ነው።
የሃይማኖት ተቋማት፣ መንግስታዊ አደረጃጀቶችና ዩኒቨርሲቲዎች ሀገራዊ ቅርሶችን የማስጠበቅ ታሪካዊ ኃላፊነታቸውን እንዲወጡ አሳስበዋል ፕሮፌሰር አደም። በሌላ በኩል ዶክተር አሰፋ ባልቻ በወሎና አካባቢው የሚገኙ ባህላዊ እሴቶች አልጎለበቱም፣ በአንጻሩ እንደነዚህ አይነቶቹን እሴቶች ከማስፋፋት ይልቅ ጥላቻና ልዩነቶችን በህዝቦች መካከል የማስፈን ምልክቶች ከቅርብ ዓመታት ወዲህ በስፋት እየተስተዋሉ ነው ብለዋል። በተለይ ፖለቲከኞች የልዩነት ምንጭ ሆነዋል ሲሉ ይወቅሳሉ።
ለምሳሌ እኛ ሀገር የምናውቃቸው ከአንድ ጎሳ ወደ ሌላ ጎሳ ወይም ከአንድ አካባቢ ያለ ሰው ወደ ሌላ አካባቢ ሰው ወዳለ ግጦሽ መሬት ውስጥ ገባህብኝ፣ አልገባህብኝ፣ ጉድጓዱ ውሃ ያነካህብኝ፣ እንዲህ አደረክብኝ ምናምን የሚሉ የተለመዱ ይሄ የጎረቤታማ ጠቦች አሉ። እነሱ የሚፈቱበት የራሱ መንገድ ነበረው፣ አሁንም አለ። እነሱን ራሳቸውን ፖለቲሳይዝ ያደረጓቸውና ይህ ክልል ከዚህ ብሔረሰብ የዚህ ቋንቋ ተናጋሪ ከዚህ ቋንቋ ተናጋሪ ጋር ግንኙነት አለው፣ አብሮ አልኖረም፣ እንደውም ወረራ ነው፣ እንትና የሚባለው ጎሳ ወደ እኛ ሀገር መጥቷል፣ እንትና ተናጋሪ የሚባለው ቋንቋ ወደዚህ አካባቢ ሰፍረዋል ምናምን እየተባለ የሚነገሩ የፖለቲካ ኤሊቶቹ አስበውት እንኳ የማያውቀውን አይነት ጭቆና እንደደረሰበት አድርጎ እያጋነኑ በማውራት ህዝብና ህዝብ ማጣላት ካልሆነ በስተቀር እኔ ለእርቅና ለሰላም የሚሰራ የፖለቲከኛ አይቼም አላቅም፣ ሰምቼም አላቅም። አብሮ የኖረ በሰላም የኖረና በራሱ የራሱን መንገድ የራሱን እሴት ተጠቅሞ ባህላዊ መንገዶቹን ተከትሎ ሲኖር የነበረ ሰላማዊን ህዝብ አሁን የፖለቲካ መሳሪያ ተደርጎ አንዱ በአንድ ላይ እንዲነሳ፣ እንዲጋደል፣ ደም እንዲቃባ፣ እንዲዘራረፍ የተደረገበት ያለበት ጊዜ ነው። የመቶ ዓመት የሁለት መቶ ዓመት ወሬ እያወራህ የዛሬን ማስረሳት፣ ዛሬ መድረስ የሚገባንን ቦታ ትተን ወደ ኋላ እየተጎተትን ዛሬ ወደ 18ኛው፣ ነገ ወደ 17ኛው፣ ከነገ ወደ 16ኛው እያል አዳምና ሆኖ ወደ ተፈጠሩበት ቦታ ልንገባ ትንሽ ነቀረ።
ዶክተር አሉላም በወሎ የሚዘወተሩትን ጨምሮ በሌሎች የኢትዮጵያ አካባቢዎች የሚስተዋሉ በርካታ ጠቃሚ ባህላዊ እሴቶች በሚገባቸው ልክ አልተዋወቁም ባይ ናቸው። ሙከራዎች መኖራቸውን በመጠቆም
የኢትዮጵያ ህዝብ
በርካታ ባህሎች እንዳሏት እንደዚሁም የታሪክ በጣም የበለጸገች ሀገር እንደመሆኗ እስካሁን ድረስ ይሄ በዓለም አቀፍ ደረጃ ብዙም አልታወቀም። የኢትዮጵያ ጥናትና ምርምር እስካሁን ድረስ 21 ዓለም አቀፍ ጉባኤዎች አካሄዷል። እነዚህ በውጭ ሀገርም በኢትዮጵያም በአዲስ አበባ በድሬዳዋ በመቀሌ ተካሄደዋል። ግን አሁን በአማራ ክልል እስካሁን ድረስ አልተካሄደም እና የወሎ ዩኒቨርሲቲ እንደዚህ አይነት ዓለም አቀፍ ጉባኤ የመጀመሪያ ጊዜ በማካሄዱ የአካባቢውን እሴቶች ለማስተዋወቅ ታሪኩንም ባህሉንም ብዙም በሌላ አካባቢ ያልታወቀ እንኳን በዓለም አቀፍ ደረጃ ጠቃሚ አይነት ጉባኤ ነው ብዬ አምናለሁኝ።
በኮንፈረንሱና ፌስቲቫሉ ላይ የሁለተኛ ደረጃ ተማሪዎች የትምህርት ውድድር፣ አገር አቀፍ የሂሳብ ኦሎምፒያድና የፈጠራ ስራዎች ውድድር፣ የባህል ትርኢትና የፎቶግራፍ ኤግዚቢሽን የተካሄደ ሲሆን ከሀገር ውስጥ በተጨማሪ የፈረንሳይ፣ የአሜሪካና ስዊድን ምሁራን ተሳትፎ አድርገዋል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
የምሽቱን ዝግጅቶቻችንን በዚሁ አጠናቀቅን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።